ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በቅድሚያ ማንያውራ የነበረ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ጽሑፍ ክፍል 11 እናሰማለን። በማስከተልም እንጻፍ ከተባለ በሚል ርዕስ በኢያሱ አለማየሁ የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት። ወያኔና ውሻ ይመሳሰላሉ፣ የሚፈራቸውን በግምት ያውቃሉ። ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ። የወያኔ ውሾች ምንም ቢሯሯጡ ፊት አታሳዩአቸው አትደናገጡ፣ እንደ ቆራጦቹ እናንተም ቁረጡ። ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ። እኛ እስከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት። ያኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት። ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ። የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ። ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ። እየተነከሱ እስከ መቼ ማልቀስ? ውሻ ከሚበላህ በልተኸው ተቀደስ። ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ፣ እወቅ መድኃኒቱን ቀላል ነው ማርከሻው፣ እሾህ ለወጋው ሰው እሾህ ነው መንቀሻው። ባጠገብህ ያለው ሰረቀ ደመቀ፣ እብድ ውሻ ሲነክስህ እያየ ከሳቀ፣ እሱም ያው እብድ ነው አወቀ አላወቀ። ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ። ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ። ያልተለከፋችሁ ቶሎ ገለል በሉ። ስትመርጥ ተጠንቀቅ ላሳስብህ እኔ፣ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከር ሎሌ ወይም ጤነኛውን ደፋር ባለወኔ። ምርጫው የራስህ ነው ነቃበል ወገኔ።
Mm-hmm. ማን ያውራ የነበረ ክፍል 11 ኢያፓና ሐቀኛ ታሪኩ ኢትዮጵያ የተባለው መጽሔት በመጨረሻ ገጹ ላይ መንገድ በሚለው አምዱ በቃለ መጠይቅ እንግዳ ብሎ ያቀረበው ኢትዮጵያዊ ይህን አስከፊ እውነታችንና ጤና የምንለውን ትቶ ወደ ራሱ ዓለም የገባ ግለሰብ ቢሆንም የእርድ በመሰለ መልሱ ጤናንን የሚሉትን ብዙዎችን አጋልጧል። በኔፕቲዩን ሰማይ ሰማያት ተወለድኩ የሚለውና ራሱን ፕሮፌሰር ሲራጅ ብሎ የሚጠራው ይህ ግለሰብ የአባይ ውሃ የሚመጣው ከበርሙዳ ሐይቅ ሲሆን በጎንደር በኩል ሄጄ አይቼዋለሁ ማለቱ ብቻ ሳይሆን ስለ ፖለቲካ ምን ታውቃለህ ብሎ ሲጠየቅ የሰጠው መልስ ስለ ኢያፓ አውቃለሁ ኢያፓዎች ደግሞ የደርግ አባል መሆናቸውን የሚል ነው። ፕሮፌሰር ሲራጅ በሌላ ዓለም ውስጥ ነውና የሚፈርድበት የለም። ግን በአራት ኪሎ ቤተ መንግስትና በቃሊቲ ምስር ቤት ወይም በስደት ዓለም ሆነው ነጋ ጠባ ኢያፓን በተመለከተ የሚዋሽቱን ግን አብደናል አይሉምና ሁሌም በዝምታ ማለፍ የሚቻል አይደለም። ኢያፓና ሐቀኛ ታሪኩ መጠበቅ አለባቸውና ነው። ደግመን ደጋግመን ማን ያውራ የነበረ ስንል ሐቅ ሞቶ ሳይቀበር የነበሩ ሞተው ሳይልቁ በሬ ወለደው አይከሰት ለማለት ነበር። ግን ልማድ ሆነና የራስን ጸያፍ ታሪክ መደበቁ አስፈልጊ ሆነና ውሸቴን ብተው ይበታትነኝ ያሉ ክፍሎች ዛሬም ሐሰትን ከመሰራጨት መታቀብ አቀቷቸዋል። በእስር ያሉ የደርግን ባለስልጣኖች ወንጀላውን አምነው ንሳ ከመግባት ፈንታ የፈጁትን ኢያፓን እየወነጀሉ መቀጠሉን መርጠዋል። ለፍርድ ቤት እንዳናቀርብ ተከለከልን የሚሉት ሰነድ ለምሳሌ ኢያፓን ባሰት እየወነጀለ ለቀውሱም ተጠያቂ ሊያደርግ የሚጥር ነው። ኢያፓ በከተማ የተካሄደውን ትግል በተመለከተ ከሁሉም በፊት የስተት ነበር ብሎ የሚያምንበትን ተቀብሎ ይፋ ያደረገ ሲሆን በደርግ አባሎችና በሌሎችም እየተደጋገመ ያለው በከተማ ቶክስን የጀመረው ኢያፓ ነው የሚለው ግን ከመጀመሪያው ሐሰት ብሎ በመረጃ ሲያሳይ ቆይቷል። ኢያፓ ገና አንዲትም ጥይት ሳይተኩስ ነበር ደርግ የአፈና ሰራዊቱን በየቦታው አሰማርቶ ሰላማዊ ትግሉን ለማፈን ህዝቡን መጨፍጨፉን የታያዘው። በኢመማ ላይ በስራጦች ላይ በቦንጋና ብቸና አርሶ አደሮች ላይ በኢትዮጵያ አየር መንገድ ሰራተኞች ላይ በብሔራዊ ቲያትር ሰራተኞች ላይ ወዘተ እርምጃ የወሰደና ያስቸኳይ ጊዜ አፋኝ አዋጅ አወጣ ደርግ ራሱ ነበር። የኢፋ ሽብር በመስከረም 1969 ዓመተ ምህረት ዝግጅት ተደርጎበት ከመታወጁ በፊት ነአሊ ሙሳና ጌታቸው ሺበሺ ስንቱን ኢትዮጵያዊ በአሰበ ተፈሪና ሌሎችን ቦታዎች እንደፈጁ ታሪክ መዝግቧል። የኢያፓ አልሞት ባይ ተጋዳይ መከላከል የተከሰተው ከዚህ ሁሉ ሽብርና ጦርነት ከታወጀ በኋላ ነበር። የሰላሙ ህዝባዊ አመጽ እየጋመ በነበረበትና ድልንም እያገኘ ባለበት ኢያፓ ቀድሞና ቸኩሎ ተኩስ አልጀመረም። እንዲያውም የሰላሙን ትግል ሂደት ጊዜ ለመስጠት ሰራዊቱን እንኳን በይፋ ሳያውጅ ቆይቷል። በሰላም ሊታገል መፈለጉንም በሀገሪቷ ሙሉ ባሰራጨው ፕሮግራም ይፋ አድርጓል። ጆሮ ያለው ይስማ ነውና ለሐሰት ወሬ ብቻ የተቃኙ ጆሮች እስካልበዙ ድረስ የሐሰት መደጋገም አላዋቂን ለጊዜው ቢያደናግርም በረጅሙ ግን መጋለጡ አይቀሬ ነው። በክስ ላይ ያሉ የደርግ አባሎች ኢያፓ ተኩስ ከፈተብን ከሻቢያም ከሶማሊያም አብሮ ዘመተብን ብለው ቢቀላምዱም ወርቅ ልጆቹን ለሀገር ሲል የገበረው ሁሉ በሰራተኞች ቀን በሰላማዊ ሰልፍ ከሺ በላይ ወገኖቹ በግፍ ሲፈጁ የታዘበው ዜጋ ሁሉ ሐሰትና እውነቱን ለይቶ ያውቀዋል። ኢያፓ የህዝብ እኩልነት ስላለ ሀገርን ሊገነጥል ፈለገ የሚሉት አቋሙን መረዳት ያቃታቸው ወይም ጭቁኖችን መደገፍ ኃጢአት የመሰላቸው መሆናቸውንም ደግመን ደጋግመን ያቀረብነው ነው። ኢያፓ እንኳን ዚያድ ባሬን ሊደግፍ ቀርቶ አባላቱና ደጋፊዎቹ በሶማሊያ እስር ቤት በሸለምባው አምሃር እየተባሉ ስቃይን የተቀበሉ መሆናቸውን ብዙ ሰው ያውቃል። የደርጉ ቁንጮ በሰጠው ቃለ መጠይቅ ለምሳሌ ኢያፓ ተኮሰብን ገደለን ወዘተ ብሎ ሲናገር ህዝብ አስታጥቁን አታስጨርሱን አለ ብሎ መዋሸቱን ይታወሳል። ልጆቹን ሊጨርስ ማለት ነው። በዚህ ረገድ ብዙ ብዙ ማለት ይቻላል። ኢያፓ ግን ተክስን በመጀመር ሆነ በጸረ ኢትዮጵያ ኃይሎች ጋር በማበር በመቅጠም በመረጃ የሚታማ አይደለም። ወቅቱን በተመለከተ ደግሞ ሂስ መሳይ መርዛቸውን የሚረጩት ጥቂቶች አይደሉም። ኢያፓ ወጣቱን አስጨረሰ ይላሉ። ድርጅቱ ባመነበት ላመነበት ታገለ እንጂ ማገዶ የመሆን ልክፍት አልነበረው። በደርግ እጅ ወድቆ መወገርና መሰቃየት ባዶጅን አራጅ ጦርን በሰላማዊም ሰልፍ መጋፈጥ ወዘተ ስቲል ሞክረው ተብሎ የሚገባበት ጨዋታ እንዳልነበረና እንዳይደለ የነበሩትና የተሰቃዩት ያውቁታል። ትግል ሲባል ደግሞ የሞቀይራት ግብዣና ፈንጠዝያ ሳይሆን ደም የሚፈስበትና የሚፈስለት ትንቅንቅ መሆኑን ዛሬም አስተማሪ መጠየቅ አሳፋሪ ነው። ኢያፓ ራሱ ያመነበት ስህተት በከተማ መታገሉን ሳይሆን በአረመኔዎች ላይ በመከላከል መተኮሱን ሳይሆን የኃይል ሚዛን ሲቀየር በከተማው ትግል ከሚገባው በላይ መቀጠሉን ነው። ዛሬ ትጥቅ ትግል የእንስሳ ነው ለማለት የደፈሩትም ሆኑ ኢያፓን በሽብር ክሰሱልን ብለው ነፍሰ ገዳዩን አገዛዝ የሚማጠኑትም ቢሆኑ በወቅቱ ጸረ ደርግ ሰላማዊ ትግል ያካሂዱ ቀርቶ በይፋም በምስጢርም የደርጎ አማካሪና ጋሻ ጃግሪ እንደነበሩ ደግሞ አልረሳንም። ኢያፓ ገና ከጠዋቱ ከወያኔ ሊገንጠል ዓላማ ጋር ተጻሮ ታገለ እንጂ ስልጣን በቶሎ በሚል ከገንጣይ ኃይሎች ጋር አላበረም። የኤርትራ ችግር በሰላማዊ መንገድ ይፈታ አለ እንጂ ከሻቢያ ጋር ለማበር ኤርትራ የኢትዮጵያ ቅኝ ግዢ ናት ብሎ ባለ 300 ገጽ መጽሐፍ ጽፎ አላሰራጨም። ወያኔም በትግራይ በኢያፓ ላይ ጦር ከፈተ እንጂ ኢያፓ ችሎታና አቅሙ ያለውም ቢሆን በወያኔ ላይ የጦር አዋጅ አላሰማም። አቋሙን ግን ወያኔ ትግራይ ይገንጠል የሚለውን መቃወሙን ግን በይፋ አቀርቧል። ኢያፓ የመጨረሻ ግቡ የትንፍጪው ዱቄቱን አምጪው አገርንም ሸጦ ለቤተ መንግስት መብቃት ቢል ኖሮ ደግሞ ችሎታ አልባ የወያኔ መንጋ ከደረሰበት መድረስ ባልተሳነውም ነበር። አዲሱ ትውልድ በእድሜና በጊዜ ተነሳ ትላንት የደርግ ሐሰት ዛሬ ደግሞ የመለስ አገዛዝ ቅጥፈት እየወረደበት ታሪክን በተሳሳተ መንገድ እንዳይረዳ መከላከል ቢያንስ የሰማዕታቶችን ደም ግድ የሚለው ተልእኮ ነው። ከቅርብ ጊዜ ወዲህ ደግሞ ነበርን እናውቃለን ወዘተ ይያሉ መጽሐፍ የሚጽፉ ብቅ ብቅ ይያሉ ናቸውና የመጽሐፋቸው ያሰፈሩ ያሉት ሐሰት ማጋለጡ ለኛ የግድ ይሆናል። በካናዳ ሀገር የተሸለመ አንድ ጻፊ ነኝ ባይ ኢትዮጵያዊ ለምሳሌ ባህር ጅጅጋ የኢሃፓ አባል ሆነሃል ብሎ ሲነገርህ አለይ ካልክ እዚያው በጥይት ትገደል ነበር ሲል ሳያፍር በመጽሐፉ አስፈሯል። ነበር ነበርኩ ብሎ ከፊል ልቦ ለደረሰው ሻምበል ደግሞ የሌለ ሰነድ ፈጥሮ ሶማሊያ ኢትዮጵያን ስትወር ኢያፓ በከተማ ለሚገኙትና ሻምበሉ ገዳይ ቡድኖች ለሚላቸው የሰጠው ትዕዛዝ ማንኛውም የመንግስት ድርጅት ማቃጠል በቀበሌ ተመራጮች ላይ እርምጃ ማፋጠንና በየጊዜው ቢያንስ አንድ ወይም ሁለት መምታት የሚል ነበር ሲል መረጃ አሳይ ባየለም ብሎ ዋሽቷል። ታሪክና ሀቅ ብሎ በጻፈው ውስጥ መንግስቱ ኃይለ ማርያምን ለመግደል በአዲስ አበባ ተሰብስበው የወሰኑ ብሎ ስም ዝርዝር ሲያቀርብ የመኢሶኑን አመራር አባል ሟች ደስታ ታደሰንም እንደ ኢያፓ አድርጎ አቅርቦታል። ሌሎች ደግሞ ድርጅቱ ያልወሰደውን አቋም በኤርትራ ጥያቄ ላይ ወስዶ ነበር ወዘተ ይያሉ ከመጻፍ አልፈው የጻፉትን ለህዝብ ሲያቀርቡ መድረኩን ወደ ኢያፓ ማውገዣ ለመለወጥ ሲጥሩም እንደነበር በቦታው የተገኙ ታዝበዋል። ይህ ሁሉ ጸረ ኢያፓ ዘመቻና ርብርብ የሚካሄደው ደግሞ አገዛዙም ሆነ አጫፋሪዎቹ ድርጅቱ የለም ህልውናው አጣያቂ ነው በሚሉበት ወቅት መሆኑ የሚዘነጋ አይደለም። ትላንትም ሆነ ዛሬ ለተራሽ ሁመትና ጨቋኞች ለሚያንቁለጨልጩት ሳይሸነፍ የህዝብንና የሀገርን ጥቅም አስቀድሞ የታገለውና እየታገለ ያለው ኢያፓ ከአመታት በፊት የትግል ታሪኩን ገምግሞ ስህተት ያለውን ተቀብሎ ግለሂሱን ለህዝብ ግልጽ ያደረገ ብቸኛ ድርጅት ነው። ሀገርን የሸጡ ከአረመኔዎች ጋር ሆኖ ብዙ ሺህ ወርቅ ዜጋን እየጨፈጨፉ ሀገርን ያስገነጠሉና ዛሬም እየበደሉ ያሉት ሁሉ ህዝብን ይቅርታ በሚገባ ሲጠይቁ አልሰማንም። ይባስ ብለው በኢያፓ ላይ መረባረብን መርጠዋል። ስላንተም ዛሬም ያገዛዙ የምስጢር አርበኛ ሆኖ በህዝቡ እየቀለሉ በተገላቢጦሽ ኢአፓን ሞንጀል ይቀናቸዋል። ድርጅቱ ለህብረት ትግል ባለው አቅሙ ሲዋደቅ የህብረቱን ጥረት የሚያደናቅፉት እነሱ ሆኖ ሳለ ጥፋታቸውን በኢአፓ ላይ ያላክካሉ። ኢአፓ ባይኖር መደበቂያቸው ምን ይሆን ነበር ያሰኛል። ኢአፓ የዚህ ሰፊ አሰት ዘመቻ ተጠቂ የሆነው ለሀገርና ለህዝብ ጠላቶችና ለእበላባዮች አላመች ስላለ ነው። በአዳም ደግሞ በመጥፎ አይን ያዩት ለትዛዛቸው እንደ ወያኔ ተቀባይና አሸርጋጅ ባለመሆኑና የአገርን ጥቅም አሳልፎ ባለመስጠቱ ነው። ኢአፓ ከደርግ አገዛዝ የተጋጨው ስልጣን የህዝብ ነው፣ ዴሞክራሲ ለጭቁኑ አለገደብ በማለቱና የባዳንን ቁጥጥር በመቃወሙ ነው። ኢአፓ ከወያኔ ጋር የተጋጨው ነመለስ ዜናዊ ትግራይም ሌላውም ይገንጠል ኢትዮጵያ ትበታተን ስላሉ ነው። ኢአፓ ከነሻቢያ የተጋጨው ኤርትራ የኢትዮጵያ ቅኝ ግዛት ናት የሚለውን አቋማቸውን አልቀበል ስላላቸው ነው። ከሱዳን፣ ከሊቢያ፣ ከአሜሪካ፣ ከእንግሊዝ፣ ከቻይና ወዘተም ባስፈለገበት ወቅት የተለየ ነው አቋማቸው ሀገር ሲጎዳ ባየበት ጊዜ ነው። ማን ሆናችሁ የሚሉ ነበሩ፣ ዛሬም ይኖራሉ። ኃይል ያላቸውን ለምን ተጋፈጣችሁ የሚሉ ነበሩ፣ ዛሬም አሉ። ለነመለስ ሀገርን ክዶ መጠቀም ነው የሚሉ ነበሩ፣ ዛሬም አሉ። ይህ ግን የኢአፓ መስመርና እምነት አልነበረም። ዘሪና ስልት አስፈላጊ ቢሆንም ሀገርን አጥፉልኝ ሲል እሺ ብሎ ክብሪት መለኮስ ዘዴ ወይም ብልጠት ሳይሆን ባንዳነት ነው። የሞሶሎኒ ኃይልና ወራሪ ጦር እየተዋጉ የተሰውት አርበኞች ለኛ አሪያ ሲሆኑ ባንዶች ደግሞ ለነመለስ ቅርብ ናቸው። ልዩነቱ እዚህ ላይ ነው። የማች መለስ መንጋ ለስልጣን ሲሮጥ በኢአፓ ሬሳ ላይ መረማመዱ አለምክንያት አልነበረም። ኢአፓ በሰላማዊ መንገድ ልታገል ዝግጁ ነኝ እያለ በሰበብ አስባቡ ያገደውና ህገወጥ ያለው አለምክንያት አልነበረም አይደለም። ኢአፓም የቡድኑን ማንነትና አሰራር ጠንቅቆ ከማወቁ ሌላ በነፃ መድረክ የመለስን ቡድን እርቃኑን እንደሚያወጣው ቢያንስ በቡድኑ የታመነበት በመሆኑ ነው። ቡድኑ ለስልጣን ሲበቃና ገዢ ነኝ ሲል ኢአፓ ህገወጥ ነህ ሲል ተቃውሞታል። ወያኔ በወደደው ቦይ ሊፈሱ የተነሱትንና በደርግ ዘመን በለመደባቸው አድርባይነት ልጆቼ ያሉትንም አደብ እንግዛ ብሎ መክሯል። የመደራጀት መብትን ባይጻረርም በብሔረሰቡ መካከል ለዘለቄታው ጠቃሚነቱ ለነወያኔ ነው ብሎ አሳስቧል። የኤርትራንም ችግር ለመፍታት የተወሰደውን እርምጃ ጉዳትም ከመጀመሪያው ገልጦ ነበር። የኦሮሞን ህዝብ መብት የሚጠይቁትን እየደገፈ የዚህን ህዝብ ኢትዮጵያዊነት የሚክዱትንም ተቃውሟቸዋል። ከመለስ ዜናዊ ጋር ገጥመው ዛሬ ግን ለስደት የበቁትን ገና ከያኔው ስህተት እየፈጸማችሁ ነው ብሏቸው ነበር። ባዕዳኑ የመለስን አገዛዝ ስላወደሱ ቆሻሻውን ሌላ ስም መስጠት አይሆንልኝም ብሎም በአቋሙ ጸንቷል። የወያኔ ወዳጆች እነ ሱዳንም ኢአፓን ስደተኞችን ለወያኔ አሳልፈው ሰጥተዋል። ለእስር የበቁት የኢአፓ መሪዎችና አባላትም እነሆ እስከዛሬም ደብዛቸው ጠፍቷል። ዛሬ የአቋም ጽናት መቀለጃ የመሰላቸው ሲጮሁ ቢሰሙም ነፋስ በነፈሰና ጅብ በጮኸ ቁጥር ድርጅቱ ሸብረክ እያለ ቃል ኪዳኑን ከትቢያ የሚጥል አይደለም አልነበረም። ምርጥ መኮንኖች የህዝብን ትግል አደናቅፈው ስልጣን ሲጨብጡ ኢአፓ ለሹመት በመቋመጥ ላማክር ብሎ በመለመን አፋኙን ቡድን ዲሞክራሲያዊ ብሎ ህዝብን አልካደም። ስለዚህ አይነጋ መስሏቸው ታሪካቸውን ያበላሹት ዛሬ ኢአፓ በሞተ በተቀበረ ባይ ናቸው። መልካቸውን ቀይረውና ጭምብል አጥልቀው ተቋሚም ሀገር ወዳድም ነፃ አውጪም ነን እያሉ በዚህ ሽፋን በመጠቀምና መጠጊያም መሸሸጊያም በማግኘት ነጋጠባ በኢአፓ ላይ የሐሰት ዘመቻቸውን አጧጡፈዋል። ድርጅቱን በሆነ ባልሆነ ምክንያት የከዱና ከመክዳታቸው በፊት ጉዳት ያደረሱ ወይም ዛሬ ጸረ ህዝብ ከሆነው አገዛዝ ጋር ሆነው ህዝብን መበደሉን የተያዙት ሁሉ በኢአፓ ላይ መዝመታቸው ቀጣይ ክስተት ሆኗል። የአባ ከቂም በቀል ይልቅ ይቅር ለእግዚአብሔር ይቅደም በሚለው አቋሙ መሰረት ህዝብን ይቅርታ የጠየቀና ከህዝብ ጎን የቆመ ሁሉ የትግል አካል ይሆናል ከማለት አልተቆጠበም። የጥፋት ጥፋት በወንጀልና በጥፋት መቀጠል ነውና ኢህአፓ ዛሬም ቢሆን ለሰፊው ህዝብ መብትና ደህንነት የሚታገልና ዴሞክራሲ ሲልም ህብረተሰቡን በስፋት የሚጠቅም የሚያገለግል ዴሞክራሲ ማለቱ ስለሆነ ራሱን ሶሻል ዲሞክራት ያለም በመሆኑ የምርጦችን የበላይነት ስርዓት ሊያሰፍኑ ከሚጥሩ ጋር ሁሉ መሰረታዊ ቅራኔ አለው። ባህልና ቅርስ ይጠበቅ በሚለው የሚያምን ቢሆንም የወደቀን የጭቆና ስርዓት መልሰው ሊያሰፍኑ ከሚጥሩ ጋር በአንድ ጎራ አይሰለፍም። አንዱን ጨቋኝ አገዛዝ በሌላ ለመተካት ከሚፈልጉ ጋር አይሰምርም። በተደጋጋሚ በኢህአፓ ላይ የሚሰነዘረው ሀገር አስገነጠለ ክስ በተመለከተ ደግመን ሐቁን ያሰፈንን ቢሆንም ዛሬም ይህንኑ የሐሰት ክስ የሚያሰሙ አልጠፉም። ኢህአፓ ስልጣን የያዘ መንግስት ሆኖ ፌዴሬሽን አፍርሶ አርበኞችን አግልሎ ኋላ ቀር ስርዓትን አስፍኖ ወይም የሰላሙን መንገድ እምቢ ብሎ ወጣቶችን በአደባባይ አንቆ በትምክህት ህዝብን ፈጅቶ ወዘተ ለጠባቦች መንገድ ያመቻቸ አልነበረም። ኢህአፓ ለህዝብ እኩልነትና መብት በመታገል ሀገርን በአንድነት ሊያቆይ ጣር እንጂ የጨቋኞችን ትምክህት ተጋርቶ ህዝብን በላይና የበታች ወይም ምርጥና የገዢ ብሎ በመፈረጅ ለክፍፍል ድልዳል አላበጀም። ወያኔ ልገንጠል ሲል ሌሎችን በዚሁ መስመር ካልሆነ መፍትሄ የለም ሲሉ ቀደም ሲል በሪዮቱ የተነሳ ይዞት የነበረውን አቋም በጊዜ በማስተካከል ለህዝብ አንድነት እንጂ ለመገንጠል እታገል ከማለቱ ሌላ የኤርትራ ጉዳይ ደግሞ በፌዴራላዊ ትስስር እንዲፈታም ጥሪ አቅርቦ በተጨባጭም ተንቀሳቅሶ ነበር። ኢህአፓ ከጠባቡ ብሔርተኞች ጋር ተፋጦ ሲታገልና ጦር ሲዘምትበት የዛሬ የሀገር አንድነት አባወራነን ባዮች የት እንደነበሩ መጠየቅ አግባብ ያለው ይሆናል። ኢህአፓ ብሔረሰብ አቀፍ ሆኖ በመገኘቱ በጠባቦችም በትምክተኞችም ሲወገዝ እንደነበርም አንረሳውም። ይህ እንግዲህ ሀቅ እንነጋገር ከተባለ ግልጽ የሚሆን ነው። ኢህአፓ በሻቢያ ተመሰረተ፣ የግንጠላን ሂደት ደገፈ ወዘተ እያሉ ሐሰትን ሐቅ ብለው ሊቀጥሉ የማሉትን መመለስ ባንችል እንኳን ህሊና ያለውን ከሐቁ ማስተዋወቅ ግዴታችን ነው። ኢህአፓን እየከሰሱ ግን ከገንጣይና አስገንጣዩን አገዛዝ ጋር አብረው የቆሙትን ደግሞ የሌባ አይነት ደረቅ ብለናቸው እናልፋለን። ኢህአፓ የሀገርን አንድነት ከህዝብ መብትና አንድነት ጋር አጣምሮ የሚያይ በመሆኑ ድርጅቶችን ስለተቃወመ ህዝብን በጅምላ ጠላት ብሎ ከሚሰይሙ ጋር ተጋጭቷል፣ ዛሬም ይቃረናል። የአማራ ህዝብ ጨቋኝ ነው፣ ጠላታችን ነው ካሉት ጋርም ትላንትም ዛሬም ተጻራሪ ነው። በአንጻሩ ደግሞ ሻቢያን አንወድምና የኤርትራ ህዝብ ጠላታችን ነው ከሚሉና ኤርትራውያን አላግባብ ከኢትዮጵያ በወያኔ ሲባረሩ ከደገፉትም ጋር ልዩነቱ በይፋ ገልጧል። የመለስ ቡድን ጸረ ኢትዮጵያ ሆኗልና ቡድኑ ለትግራይ ቆም ያለው ይላልና ሰፊው የትግራይ ህዝብ ጠላታችን ነው ሊሉ የተነሱትን ሆነ የሚሉትን ደግሞ መሰረታዊ አቋማችንም ሆነ ስንታገል አቅፎን የነበረው ህዝብ ውለታና የሰማዕታቶቻችንም ደም አይፈቅድልንም ብለናቸዋል። በዚህ ሁሉ የምንለያቸው የተሳሳተ አቋማቸውን ከመቀየር ፈንታ ወይም በጥሞና ውይይት ከማድረግ ይልቅ በአሉባልታ ስርጭት ተሰማርተው ለመለስ አገዛዝ የቅጥፈት ወፍጮ እህል አቅራቢ ይሆናሉ። ከቅርብ ጊዜ ወዲህ በአገር ቤት እየታተሙ ያሉ አንዳንድ መጽሐፍት ጸሐፊዎች ኃላፊነት በጎደለው መንገድ ያልተባለን ተባለ፣ ያልተደረገን ተደረገ፣ ያልተጻፈን ተጻፈ እያሉ በማንደፍሮ ሊከሰኝ መንፈስ የሚሰፍሩትን ሁሉ ለትዝብት የሚዳርግ ሆኗል። ስለ ኢህአፓ ለመጻፍ በድርጅቱ ገብቶ መውጣት ሳይሆን ድርጅቱን ጠንቅቆ ማወቅ ወይም ለማወቅ ምርምር ማካሄድን ይጠይቃል። ይህ ሳይሆን ግን አወቅኩ ነበርኩ ብሎ ያው እጅ ያለውን ቅጥፈት በኢህአፓ ላይ ማዥጎድጎድ የሚጠቅመው ለወያኔና ንሳን ለፈሩ ለጸረ ህዝቦች ብቻ ነው። ኢህአፓ ሕያው የሆነ የህዝብ ቅርስና የታሪክ አምድ ነውና ያልነበረ አያውራ፣ ያላየ አይመስክር እያለ በአስፈላጊው ጊዜና ሁኔታ ሁሉ ማን ያውራ የነበረ ማለቱ አይቀሬ ነው።
የብዕር ጦርነት እምነት ነጻነቱ እምነት ነጻነቷ እንደሆነ ሀብቱ እንደሆነ ሀብቷ በደሙ ባጥንቱ በደሟ ባጥንቷ የተገነባው ቅርስ ሐውልቱ ሐውልቷ ዘወትር እያሳየ ዘወትር እያሳየች ሞታቸውን ሙቶ ሞታቸውን ሙታ ፍርሃታቸውን እምቢባይነቱ እምቢባይነቷ ማጉላቱ ማጉላቷ በነሱ ዘንድ ሆኖ ኃጢአቱ ኃጢአቷ በኤሌክትሪክ ሽቦ በሙቅ ውሃ ዘይት እንዳላሰቃዩት እንዳላሰቃዩት በመትረየስ ጥይት እንዳልጨፈጨፉት እንዳልጨፈጨፏት እንዲሆን ያውሬራት እንድትሆን ያውሬራት መንገድ እንዳልጣሉት መንገድ እንዳልጣሏት ከገደል ቁልቁለት እንዳልወረወሩት እንዳልወረወሯት እንደ ፈራሹ አካል ታሪክን ቀብረዋት ዳግመኛ ሊገሉት ዳግመኛ ሊገሏት ዛሬም እንደ ትላንት በዚያ ሰማዕት ላይ በዚያች ሰማዕት ላይ ጦር ከመዘዙባት አለብህ አለብሽ የታሪክ አደራ ከዱሩ ካፈሩ ጮሆ የሚጣራ በብዕር ውጊያውም ፋኖ ተሰማራ። አድማጮቻችን በማስከተል እንጻፍ ካልንማ በሚል ርዕስ በእያሱ አለማየሁ በተከታታይ ከሚቀርቡት ጽሑፎች መካከል ክፍል 2ን እናስተማለን።
አቶ እያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ናቸው።
ኩኩሉ ሲል ሰማን የኛም ማውራዶሮ ምን ያሰማኝ ይሆን ጆሮዬ ዘንድሮ የተጨቆኑና የተበደሉ ህዝቦች የመከራ ኑሯቸውን በቀልድና ስላቅ ያጅቡታልና ነው። የአዲስ አበባ ተራቢዎች የዘንድሮ አውራዶሮ ኩኩሉ ቢልም በትግርኛ ነው ብለው ችግራችንን ቁልጭ አድርገው አስቀምጠውታል። በአማርኛ የሚያሰማው ደግ መልእክት የለውም። ምናልባት በቻይና ቋንቋ እሱንም የሚሰሙት የገዢዎቹ የደላቸውና ለትምህርት ወደ ቻይና የተላኩት ልጆች ናቸው። ምን ይሰማ ጆሮ? መላኩ ተፈራ ልቀቁኝ ብሎ ጠቅላይ ሚኒስትር ተብየውን ሲማጸን፣ ፍቅረ ስላሴ አገራዳልን ብሎ በኢሃፓ ላይ ሁሉን ጥፋትና ወንጀል ሲጭን፣ የኢሃፓን በመስዋዕት የታጀበት ግል ወደ ፍቅሬ ነበረ ነበረች ሲያወርዱት፣ በረከት ስምኦንና ስብሐት ነጋ ስለ ጠላታቸው ኢሃፓ መጻሕፍት ሲያጽፉ፣ ጠባብ ኦሮሞዎች አንዱን የሻዕቢያ ቅጥረኛ ስሙን ቀይረው ገዳ ሲሉት፣ የኢሃፓን ታሪክ በርዘንና ከልሰን እንጻፍ ብለው ድርጅቱን ከከዱ 34 ዓመት ያለፋቸው ሲጨረጨሩ፣ የግንቦት ሰባት ረዳት ነው የተባለው ሻዕቢያ የድርጅቱን ዋና ጸሐፊ አሳልፎ ሰጠ ሲባል፣ ኦባማ ጸረ ህዝቡን ወያኔ ሲያወድስ ደግሞ ክፉም ይሰማል። የሚዘልን ከመሬት ሆነ ተጠብቀው ብለው ሶማሌዎች እንደሚተርቱት ከአቃቂ ጨርቃ ጨርቅ ጣቃ በፈጠነ የሚተረተሩት ከነደለበው ሸታቸው መጋለጣቸው አይቀርም።
ዝም ያለም ይናገራል ይጽፋል ተኛ የተባለው ይነቃል ተስፋ አስቆራጭ ሆነው አበረታች ይሆናል ለሁሉም ጊዜ ያለው እንዲሉ ረጅም ጊዜ ሳንጠብቅም በያዝነው በዚሁ ጊዜና ወቅት ግን ሐሳዊ መሲዎችና የታሪክ ላጲሶች እየተጋለጡ መሆኑን ይያያል እየታዘብን ነው እሰየው ብንል አይፈረድብንም የታሪክ ሚዛን ያልገባቸው አንዳንዶች ለምን ያለፈን ታወራላችሁ ሲሉ ይደመጣሉ ባለፈም በነበር ለምን እሰጣ ገባ ይበረክታል ብለውም ያማራሉ የሚገርመው ደግሞ እነዚሁ ሰዎች የሆነውን ሳያውቁ ታሪክን ሳይረዱ ያለፈው በተለይ ታግሎ የተሰዋውን ትውልድ ሊተቹና ሊያወግዙ መሬት አልበቃቸው ብለው ሲገኙ መታዘባችን ነው በየጊዜው ህዝብ ለመራራና ስር ነቀል ለውጥ ሊሰዋ ተነስቶና የደማዋጋም ከፍሎ አቸናፊ ያልሆነም ብለው የሚተቹ ታሪኩን ይረሳ ስህተቱን ይደግማል ነውና ዛሬም ከስህተት ሲዘፈቁ እንዲያውም በቅድሚያና በትኩረት ያለፈውን ታሪክ ደጉንም ህጸጹንም መመርመር እንዳለባቸው ማወቅ ይገባቸዋል ታሪክ ከተረሳ ደግሞ ያባትን ገዳይ አባባይ ማለት ቅሌት ሊከተል መቻሉ ግልጽ ነው ስንቱን ህዝብ የደም እንባ ያስለቀሰውን አጼ የሚያወድሱና መቼም ቢሆን መች አገርን ሊረከቡና ሊጠብቁ የማይችሉ ጉዶች ፈልተው የለምን ብዙ መቶ ሺዎችን የጨፈጨፈውን አገሪቷን ለገንጣይ መንጋ አሳልፎ የሰጠውን የደርግ አርመኔ ቡድንን ጸያፍ ታሪክ ለማደስ ላይታች የሚሉም አልተከሰቱምን ይባስብን አገሪቷንም ህዝቧንም ላጠፋ ተነስቻለሁ ብሎ የዋረቀውንና ስንት ጉዳት ያደረሰውን ግብዝና ዘረኛ ግለሰብ ባለቀና ቅርስ አድርገው ሊያቀርቡ ስንት ገንዘብ የሚያፈሱትን እያየን አይደለምን የቀድሞይቷ ኢትዮጵያ መሪዎች ትልቅ ስህተት አርበኛውን ለአገር ቀና ያሰበውን አግለው ባንዳውን ሲሾሙ ወይም በመሾማቸው ነው ለበላይ ዘለቀ እየዘፈኑ ለገዳዩ አጼ ሙዳሴ ማቅረቡ ዘግናኝ ነው ቅጥ ያጣ መደናገር ታሪክ ለምናውቀውና ለኖር ነው ደግሞ ጨው በቁስል የሆነ ሁኔታ ታሪኩን ይረሳ ግን ዜጋን ይገደልና አገርን ያጠፋ ሲዘፈንለት አብሮ ቼቼ ባይ ሆኖ ቆሽትን ያነዳል ያቃጥላል አነሳቴ እንኳን ነበርንበትና ሐሰትን ይዛችሁ አትሞጅሩበት ለማለት ነው ታሪክ ተራኪ ነን ብለው የተነሱ አንድም ነጋዴዎች አንድም የብዕር ቅጥረኞች ወይም በቀድሞ አነጋገር የብዕር ኩሊዎች ሆነው ስለበዙ ቶሽ ወግዱ ማለት የዜጋ ግዴታ ሆኗልና በሌላ እንኳን ባንስተማራ ታሪክንና ቅርስን በመንከባከብ መስክ ግዴታን መወጣት ይጠበቃል ነውና ታሪክ ሲበረዝ አይሆንም አይፈቀድም ማለቱ የግድ ይሆናል እኔም የበኩሌን በዚሁ መስክ ማለት ደግሞ ሰማዓት የጣሉብኝን የጣሉብን ግዴታ ነው የታሪክ አጋጣሚ ሆኖ በመስረታው ነበርኩና ከኔ በላይ ማን ሊናገር ሊጽፍ ማለቱ አይቃጣኝም በሬ በቶሮንቶ ዋሽንግተንና ላኦስ ሲወልድ ባናይም ቢያንስ በኢትዮጵያ ሲወልድ ሳናይ ዓመታት አልፈዋልና ሐሰቱን ሐቅ ብሎ ለመቀበል አይሆንልንም እንጽፍ ካልንማ ስለ ፍቅር እንጽፋለን እገሌን ወደድኩት እገሊት ፍቅሬ ነበረች የሚለው ተራ ትረካ ያውም ውሸት ወይም አጠያቂ የሆነን ሳይሆን በጓዳዊ ፍቅር የተደረጉ ገድሎችን ማለት ነው የያዝነውን የሳይናድ መርስ ሌሎች ስቃያቸው ሲበዛ ሰጥቶና ሁሉንም በኔ አላኩብኝ ብሎ መክሮ ሊገመት የማይቻል ስቃይና ስየልን ተቀብሎ የሚሰማ የሚሰዋ የጓዳዊ ፍቅር ገድል ጓዶችን ላለማጋለጥ ራሱን የሚያጠፋውን የህዝብ ፍቅር ሞልቶት መስዋዕትነትን በጸጋ የሚቀበለውን የምትቀበለውን ማለት ነው እንሳፍካል ስለ ድላይም ሆነ ጽጌ ስለ ቆንጂትም ሆነ ስለ ዘውዲቱ ዋሲሁን ስለ ዳሮ ነጋሽም ሆነ መድፈራሽ ወርቅ ጀሚላ ስለ ህብስቱም ሆነ ዘውዱ ስለ አንጋው ከበደና ሰለሞን ከበደ ስለ ጉግሳ አባይ ደበሳይ ካሳይ ጡመልሳንና እናቱ በ1986 ዓመተ ምህረት በቋራ ለተሰውት ስለ ነጃብርና ግርማ ጎልጃ ስለ ኃይሌ አባይ አምባዬ ስለ የሽጥራው ብሸትና ወንድሞቹ መሸሻና ሙሉሸዋ ስለ ተሰውት አንጋፋ አባሎች ዮሴፍና ብንያም አዳነ ጸሎተና ይትባረክ ሕዝቅያስ ስለነ ውብሸትና መሐመድ ማፉስ ሙሉጌታ ሱልጣን ኢንጂነር ኦስማን ተካልኝ ወልደ ሚካኤል አልማዝ ማርቆስ ሀጎስና ስንቶቹ ለባደሮችና መሪዎቻቸው ወዘተ የምንጽፈው ስለ ጀግንነታቸው ብቻ እንጂ ስለ ትርኪም ምርኪ ብዕራችንን አያደርቀው ጀግናው ጀጃው ለምሳሌ ወያኔ ኢህአፓ ባ ኢሃሰን ለማጥፋት የከፈተውን ዘመቻ ለመቋቋም ከተወሰኑ ጓዶች ጋር ሆኖ ወያኔ ስልጣን ከያዘ በኋላ በቋራ ሲንቀሳቀስ በ1984 ዓመተ ምህረት ተከቦ ባለበት ሲታቆስና ጣላትን ሲገድል ቆይቶ በመጨረሻ ንብረቱን ሁሉ አቃጥሎ ብረቱንም ሰብሮ እጅ የሚሰጥ መስሎም ሊይዙት የመጡትን ወያኔዎች ከራሱ ጋር በቦምብ ገድሎ ታሪክና ጀብዱ ሰርቶ አልፏል። በ1972 ዓመተ ምህረት ሰራዊቱንና ኢሃፓን ከርተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ለነጽፍ ነው በሚልም ሲውገረገሩ ከነሱ ከህደት በኋላና ወያኔም ስልጣን ከያዘ በኋላ ስለተደረገ ተጋርዶ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጻፍ ችሎታ ድንገት ከተከሰተ ሊጽፉ ከተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉዳ ጋላጮች ከተገኙበት ነቆ ብለን ኢሃፓዎች እንቅልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠርቅም። ጸጋዬ ደብተራው የለም ብለን የራሳችንን ጥፋት ሁሉ በሱ ላይ አናላክክም። ያልነበረንን የታሪክ ቦታ ለራሳችን አንሰጥም። በቀቢጸ ተስፋ አናላዝንም። እንጻፍ ካን በራችን ይህን የጀግንነት ታሪክ ይዘክራል ያወድሳል እንጂ በግል ስሜት ተነርተው ዋይ ዋይ የሚሉትን አይከተልም። ስህተት ይተች ስንልም ውንጀላ ሳይሆን ሂስ ነው። ሚዛኑን ያሳተ ከዳተኞች ውለው አድረው በወያኔ ኮርኳሪነት በድንገት ኢሃፓን ሊያጠቁ ቢነሱም የሚገርመን ክስተት የማይሆነውም ለዚሁ ነው። ለመሆኑ የኢሃፓን ታሪክ ጸሐፊ መሆን የሚከጅሉት ዓለምንም ስጋት ወደ አዲስ አበባ የሚመላለሱ ብቻ ሳይሆኑ ተነበረከት፣ አዲሱ ለገሰ፣ ላዊ ዮሴፍ ወዘተ ጋር እራት ተጋባዥ ናቸውና ቀላጅ የሰይጣን ወዳጅ እንላቸዋለን። ይህን ስንተው ደግሞ ለእኛ ፍቅር ስንል አገርና ህዝብን የሚመለከት ነው። የግለሰብ ስሜታዊ ጉዳዮች ለግለሰቦቹ ግዙፍ ቢመስሉም ከሀገርና ህዝብ አንጻር ግን ሚዛናቸው ዝቅ ያለ ወይም ገለባ ነው። ፍቅር ለህዝብ፣ ፍቅር ለኢትዮጵያ፣ ይህ ነው ቅዱስ ክቡር ጉዳይ፣ ከመሬት ተንፏቆ ከጭቃ ተንከባሎ የማይገኘው። እንጻፍ ካልንም ስለ ጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታ ልጅ ሲቆጡት ያለቅሳል የሚባልብንም አይደለንም። ህዝብና ሀገርን ሊያጠፋ በተነሳ ከይሲ ድርጅት ላይ ብርቅ ጓዶቻችንን እነ ጸጋዬና ይስሐቅ በለጠ፣ ስጦታውን፣ አዛናው፣ ደሳለኝን፣ አጎስና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነን። ማሲምባ የተገደሉትን እነገመቹንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቆ ሰላም ቢሰብኩም አንገረምም። ያልደረሰበት ግልግል ያውቃል ተብሎ የለ። ጥላቻና ቂም ይቅር ይላሉ አንዳንዶች። ለምንና እንዴት? ወንጀል የፈጸሙትን አጠፋን ብለው ይቅርታ ጠየቁ? በፍጹም። ይባስ ብለው ደግ አደረግን ብለው መጽሐፍም እየጻፉ ዳግም በደማችን ላይ ሲሊቀልዱ እየጣሩ ናቸው። ከወያኔ ተጣላን ቢሉም ከዓመታት በፊት ሆነ ከስልጣን መያዛቸው በኋላ የወያኔን ወንጀልና ገበና የራሳቸው አድርገው ሲደብቁ እንጂ አንጻራዊ ደረጃ ገብረ አስራ ሲቀር ሐቁን ተጸጽተው አውጥተው አጠፋን ሲሉ አልተደመጡም። ጨቋኝን፣ በዝባሽን፣ ግፈኛን፣ ወራሪን መጥላት ግን የዜጋ ግዴታ ነው። ከጠላት ጋር መሞዳሞድ አይቻልም፣ ውጤቱ ክህደት ይሆናልና። ስለዚህም ታሪክ ስንጽፍ ለጠላት የነበረንና ያለን ጥላቻ ለብዕራችን የማይነጥፍ ቀለም ይሆናል። ጠላትን ጎርፍ ሲወስደው እንትፍ ብለህ ጨምርበት ያሉት አባት እናቶቻችን በከንቱ አይደለም። ቀደም እንደ ጻፍኩት ዛሬ ስለ ኢሃፓ መጽሐፍ ጻፍኩ ማለቱ ከንግድም አንጻር የደራ ሁኔታን ፈጣሪ ሆኗል። ፈጠን ብሎ በስመ ኢሃፓ ጸረ ኢሃፓነት መጽሐፍ በዘመኑ አነጋገር የሚያበላ ሆኗል። የዛሬ 35 ዓመት በየምክንያታቸው ድርጅቱን ጥለው የሄዱ ዛሬ ተመልሰው ስለ ድርጅቱ እንጻፍ ቢሉ ራሳቸውን ለትዝብት የሚዳርጉ ናቸው። ያልነበሩበትንና ያልኖሩትን ታሪክ ሊጽፉ የሚዳክሩ ናቸውና ታሪክ ጻፊ የሚባሉትም ጥራታቸው ከንቱ መሆኑን በየጊዜው ጠፍሰን እናጋልጥ የጣርነውና የተቸነው ነው። አንዱ ፕሮፌሰር ለምሳሌ የወያኒ የክልል አንድ ተወላጅ ነውና ቀይ ሽብርን ይሃፓ ቆሰቆሰው ሊለንም ሞክሯል። ሌላው የታሪክ ዶክተርም ተመሳሳይ ሊጽፍ ሞክሮ ታረም ብለናል። ያህክ የሚቆሙ ታሪክ ተንታኞች ጠፍተዋል። ትንተናዎቻቸውም ግልብ ሆነዋል ማለትም ይቻላል። ይሃፓ ለከተማ ትጥቅ ትግል የተዘጋጀ ወይም ይህን ምርጫ ሲመሰረት ጀምሮ ያደረገ አልነበረም። ዞች መነሻና መድረሻ መንስኤና ውጤት እየተማቱባቸው ትንተናቸው ዋጋ ቢስ ሆኖ ቀጥሏል። በወያኔ አሁን ድጋፍ ተሰጥቷቸው ላይታች የሚሉና ድሮ አመራር ነበርን ብለው የሚለፍፉ የዛሬ 35 ዓመት ያልተነገረ ታሪክ አለ በሚል በይሃፓ ላይ የተነሱ ሁሉም አንጃዎች ትክክል ነበሩ ለማለት እየጮሁ ናቸውና ምን ፈለጉ ስንል ባያስገርምም የተሰጣቸው ተልእኮ የድርጅቱን ታሪክ አክስሎና ያሉትንም አመራሮቹን ማውገዝና ማጥላላት መሆኑን መገንዘቡ አላቃተንምና በጌቶቻቸው አነጋገር እንታይ ጉዱ በአል ዘመን ማለት የግድ ይሆናል። ይዜ የሰጠው ቅል የሚለውም ይሰራል። ጥራዝ ነጠቆቹ ለምሳሌ የመጀመሪያው አንጃ ልክ ነበር የከተማውን ሁለገብ ትግል ሲቃወሙ ይላሉ። ከነ ብርሃነ መስቀል አንጃ ጋር ልዩነቱ የከተማ የትጥቅ ትግል ስልት ሳይሆን ደርግ ጋር መተባበር አለመተባበር የሚለው ነበር። ከመይሶንም ቢሆን ልዩነቱ መነሻው ይህ ነበር። ከቀጣይ አንጃዎችም ጋር ልዩነቱ ተመሳሳይ ነበር። የቀርቡ አንጃም ለወያኔ ገብረን ፈርመን አገር እንግባ ሲል ልዩነት ተፈጠረ እንጂ የውስጣዊ ዲሞክራሲ ጉዳይ አልነበረም ልዩነት ያስነሳው። በወያኔ ቀስቃሽነት ያልተነገረ ታሪክ እንጻፍ ብለው የተነሱት የ1972 ዓመተ ምህረት ፈርጣቶች እንዴት ስለ ኢሃሰ እስከ 1986 እና ኢሃፓ 2007 መጻፈስ ይችላሉ? ፍየል ወዲህ ቀዝምዝም ወዲያ ከሚባለው ሁሉ በላይ ነው። እንቀጥል ካልን ደግሞ ታሪኩን የምናውቀው የግድ ከሆነ ማን ነው ምን ነበር ብለን ልንጽፍ ልንገደድ ነው። እንጻፍ ካልንማ እስከዛሬ ሆዲፍ ጀው የነበረው ወጥቶ በአደባባይ ሊሰጣ ሊነገር ነው ማለት ነው። ያዋጣል። በጥሞና ቢታሰብበት ደግ ይመስለኛል። ማስፈራራት ሳይሆን ቀና ማሳሰቢያ ነው። ከ1972 ዓመተ ምህረት ጀምሮ ዝምታን አቅፈው የከረሙ በአሁኑ ጊዜ ፍየል ምላስ ሊሆኑ ምን አነሳሳቸው? ጸረ ኢሃፓዎችንና ያንጃን መንጋ ደግፈው ሊራወጡ ማን ቀሰቀሳቸው? ራሳቸው ለብዙ ችግሮችና ድክመቶች ተጠያቂ ሆነው ይያሉ ማለታችን አይቀር ይሆናል። ወደ ግለሰቦቹ ምንነትና ታሪካቸው መገፋፋታችንም ማምለጥ አንችልም። ኢሃፓን በተመለከተ ያልተሰራጨ ሐሰት የለም የሚጠበቅ ነው። ለሀገር አንድነትና ለዲሞክራሲ ሲል ታግሏልና ጠላቶቹ ብዙ ናቸው። ድርጅቱም ለምን ተተቸው የሚል ሳይሆን ለትችቶቹ ምላሽ እየሰጠ ራሱን በየጊዜው እየገመገመና ለማረም እየጣረ የቆየ ነው። በቅርቡ መጽሐፍ ያሳተመው የወያኔ የቀድሞ አመራርም የኢሃፓ መከራ የኢትዮጵያን ሉዓላዊነት አላስረክብም በማለቱ ነው ሲል አረጋግጧል። ኢሃፓ የኢትዮጵያ የቅርብና የሩቅ ጠላቶች ሁሉ ጥፋ ብለው አጥቅተውታል። ታቋሙ ጋር የመጣጣጣ ነው። ለኢትዮጵያ የቆመ ሁሉ ላይ የቅርብም ሆነ የሩቅ ጠላቶች ይረባረባሉ። ኢሃፓ ኢትዮጵያን ቢክድ ወዳጆቹ ብዙ ይሆናሉ። የትናንትም ዛሬም ሐቅ ይህ ነው። ኢሃፓ ራሱን እንደ ወያኔ ለገበያ ቢያቀርብ፣ አገራዊ መርሆውን ቢሸጥ፣ አገራዊ ጥቅምን ለድርድር ቢያሰጣ፣ አረብ ነን ቢል፣ ሲሶ ኢትዮጵያን የሶማሊያ ግዛት ነው ብሎ ሞቃዲሾ ተጉዞ ቢፈርም፣ አሜሪካ ለወያኔ ስገድ ቢለው ቢሰግድ፣ ወዘተ ምናልባትም ደጋፊና ደጓሚ ማግኘት ይችል ይሆናል። ምን ለመስራት? ምን ጥቅም ለማግኘት? ብዙውን ጊዜ ተበስብሰው የሚያልፉ መሰረታዊ ጥያቄዎች ናቸው። ወደ ታሪክ መለስ ስንልም አሉባልተኞቹ የሚሉትን የሚለፍፉትን ወደ ጎን ስንተው በአገር ጉዳይ የትንፍጭው ዱቄቱን አምጪው በሌጣው የሚወሰድ አይደለም። ዋና ፍላጎታችን አገርን ማዳን ከሆነ አገርን ሽጠን አገርን ማዳን የሚለው ጎዳና ወስዶ ገደል ከታች ነው። ለዚህም ነው ዛሬም ከወያኔ ጋር እርቅ ሰባኪዎች ጋር ስምረት ስምምነት ይደረግ የሚቻል ሆኖ የማይገኘው ተኩላና በግ የየልና ነብር ባንድ በረታ ያድሩ አንዳንድ የለመደባቸው አሳዛኝ ፍጥሮች ትናንት ስንቱን ህዝብ ባልሆነ ቅስቀሳ አስበጅተውና አሳስረው ተመለስ ዜናዊ መውጫ ፈቃድ አግኝተው ተሰደው ዛሬ ደግሞ ተመልሰው ለወያኔ ምርጫ አጃቢ የሚሆኑ ህዝባችንን የሚያፋፍር ከመሆኑ ሌላ ምናልባትም ወያኔ ፓርላማ ተብዬ ግፋቢል ሁለቱም በርከማኘቶች የሚያፈርፉት ጭራሽ የለም። የደቡብ አፍሪካ አይነት የእርቅ ሂደት ይምጣልን የሚሉትንም በተመለከተም ቢሆን የዚህን ሙከራ ሂደትና ክሽፈት መገንዘብ ያልቻሉ ከመሆናቸው ሌላ ወያኔ በእርቅና ሰላም ተሞክሮ ያላገጠ ያሰረና ወግዱልኝ ያለ መሆኑን የዘነጉናቸው ማለትም ይቻላል። በደቡብ አፍሪካም የዘረኞቹ ስልጣን ከተወገደ በኋላ ነው ይህ ጥረት የተደረገው። የጋንዲንስ የህንድ ነጻነት ጉዳይ ከሚባለው ውጭ እንደነበር ታሪክ ይመዘግባል። ታዲያ ዛሬስ ከወያኔ ጋር እርቅ ሰበካ ጊዜው አላለፈበትም? የሞኝ ነገር መልሶ ያሰኝብናል። ግማሽ አርበኛ ግማሽ ባንዳ መሆን የሚቻል አይደለም። ግማሽ ጎፈሬ ግማሽ መላጣ እንጻፍ ካልደማ ሀቁን ማስፈር ስላለበት ምናልባትም የሽፍንፍኑ ባታሊዮንን የምናስቀይም ይሆናል። የሚገደን አይደለም። ታሪክና የህዝብ ጣ ተደቅኖ ባለበት ማንን እናስቀይም ይሆን የሚለው ቦታ አይኖረው። ኢህአፓን የሚጠሉና ያትውልድም ይጥፋም የሚሉ እንዳሉ እናውቃለን። እነዚህ ግን ብዙዎች ወይ የዚያን ጊዜ ወንጀለኞች ወይም የወያኔ ቀጥረኞችና ሆዳሞች ናቸው ማለትም በወያኔ ተገዙ። የዛሬ ውድቅ ሚናቸውን ለመሸፈን ግን ግልጋሎታችን ለወያኔ ሳይሆን ለሀገር ነው ማለት ይቀናቸዋል። አገር ማገልገል ከፈለጉ ለወያኔ መቼም አያድሩ ነው ሀቁ። መሰደድ ይቻላል፣ ሌላም ስራ መያዝ ይቻላል። የወያኔ ሰላይ ገራፊ ነፍሰ ገዳይ ከመሆን ይልቅ ማለት ነው። ያቻይ ቀሪ የፍርድ ቀን ስትመጣ ይህ ሁሉ ይጠየቃል። ብልጣብልጥ ሆዳምም ምሱን ያገኛል። በታሪክም መስክ ይህ ይኖራል። እንጻፍ ስንል ይህን ሁሉ በዝምታ የምናልፈው አይሆንም። በብሔረሰብ ጥያቄ ዙሪያ ተሸሽገው ግና ሰልፋቸው ለባዕዳንና ለራሳቸው ሆድና ጥቅም የሆነውንም ማጋለጥ አይታለፍ ግዴታ ሆኖ ያለና የሚሆንም ነው። ታሪክና ሀቅ ለስላሳ ወይም ጀርባ ካኪ አይዞባይ አይደሉም። ያለውንና የነበረውን ይናገራሉና ሁሉም እንደሚናው መስቀሉን ይሸከማል፣ ፍርዱን ይቀበላል። የሚደበቅ የለም ማለት ነው። ለዚህም ነው ሀቁ ይነገር ሲባል የሚከፋው ጥቂት አለመሆኑን ማወቅ ያለብን። የሐሰት ታሪክ የሚጽፉትን ወይም ሊጽፉ የሚቃጡትን ስንቃወም፣ በአንጻሩ በእኛ በኩል ደግሞ ሀቁን ማስፈሩ ይጠበቅብናል። የዛሬ ትግል ምናልባትም ጠላትን ላለመጥቀም ዝምታን የግድ የሚልበት ሁኔታ ቢመጣም፣ ያለፈውን በተመለከተ ግን ሰፋ ያለ ሜዳ ቢኖርም ያም መጭ ማለትን የሚፈጥ ላይሆን መቻሉን መገንዘብ የግድ ይሆናል። ምስጢሮች እንደ ይዘታቸውና አንደብታቸው የመነገርና የመገለጥ ሁኔታቸው ይወስናል። ለምሳሌ ጠላትን ለማጥፋት የተወሰዱ እርምጃዎች ሁሉ መነገር አለባቸው ማለትም አይደል። ከድርጅት ታሪክ አንፃርም ምስጢር ብለን የምንጠብቃቸውና በጊዜ ገደብ የምንይዛቸው መኖራቸው ግልጽ ቢሆንም በማያውቁት የሚቀባጥሩ ሲመጡ ግን የተሰው ጓዶች ቅርስ የድርጅቱ ስምና ዝክር ነውና መከላከል አስፈልጊ ይሆንብናል። በጥፋትም በስህተትም ተካፋይ ብቻ ሳይሆን ዋና ተጠያቂ ሆነው በግልባጩ ጊዜ አልፏልና የሚያስታውስ የለም በሚል ሚናቸውን ሊክዱና ሌሎችን ሊከሱ ሲነሱ ሀቁ ይህ ነው ማለቱ ግዴታችን ይሆናል። የሪባልም ግን ታሪካችንን የምንጽፈው ከድጡ ወደ ማጡ ለገቡት ምላሽ ለመስጠት ሳይሆን በቅድሚያ ያለው ትውልድና ለመጪው የሰማዕትን ገር ለማስረከብና ከፈሰሰው ደም ትምህርትን ቀስቦ ቅርሱን ያዳብርም ዘንድ ነው። የአርበኞች ሳይሆን የባንዶች ታሪክ ከሰፈነና ከተወደሰ ታሪኩን የረሳ ትውልድ በላይ እያለ በዚያው ምንም ሳይጎረብጠው ኃይሌ ኃይሎ ብሎ ሲወዘወዝ ማየት እንገደዳለን። እንጻፍ ካልንማ መጻፍም ይኖርብናል። የዚያ የጀግና ትውልድ ሰፊ ተመክሮ ጸጋውንም መርገሙንም ስህተቱንም ድሉንም ሁሉ በነበረው ሁኔታ አጥርና ክልል ውስጥ አስገብተን ማቅረብና ለገምጋሚም ሐቀኛውን ሁኔታ ማስጨበጥ መቻል አለብን ማለት ነው። ይህ ሆነ ይህ ተደረገ ሀቅን መደርደር ብቻ ሳይሆን ለምንና እንዴትም ለማቅረብ ለማስረዳት የዛሬ የኋላ መብራት ከያንኛው ተጨባጭ ሁኔታ እይታ ጋር እንዳይጋጭ ለዚህም ነው ታሪክ ተብለው የተሞከሩት ከሀቀኛ ታሪክ ርቀው የግል ቁርሾን ወይም ወንጀል ድበቃ ኃላፊነትን ለመካድ ምክንያት ሲሆኑ አሌ ማለት ግዴታችን ሆኖ ያለው ታሪክ ተረት ተረት የሆነው ለወያኔዎች እንጂ ለእኛ አይደለም። ውድ ጓዶቻችን በዘረኞች ሲገደሉና በዚያውም የቅርሳችን ትረካና ትዝታ ሙሉ የመሆኑ እድል ሲጠፋ ቁጭታችን ትንሽ ሊሆን አይጠበቅም። ጊዜ ተቻኮሉ ሰማዕትን ተከላከሉ ይለናል። የህቡ ድርጅት ደግሞ ሽፍን ነው በሚል ሐቁን በሚደብቁና ሐሰትን ለሚያሻሽጡ ያመቻል። ብርሃነ መስቀል ለሞዛምቢክ ሲዋጋ ሊቀመንበር ማኦን ሲገስጽ ሲመክርና ካስትሮን ሲያስጠነቅቅ ለምስረታው ያልነበረ መስራች ሲሆን በተወሰነ ተልእኮ ጭራሽ ያልነበረው ዋናው ሲሆን መስራች ያልነበረው መስራች ነኝ ሲል ለአገሩ የቆመው ለሶማሊያ ተሰለፈ ሲባል ድርጅቱ ራሱ በምዕራብ ጀርመንና አልጄሪያ ተቋቋመ ሲባል ኤርትራን ሲያስገነጥል ወዘተ ወዘተ ያልሰማነውና ያላነበብነው ምን አለ? መጽሐፍ የተባሉትን 60 ገጽ አንብበን ከ60 በላይ ውሸትን እያገኘን መሰላቸታችንም ምስጢር አይደለም። ማን ያውራ ያልነበረ ማን ያርዳ ያልቀበረ የሆነ ይመስላል መርሆ። ምን ያስገርማል በዚህ ሁኔታ ውሸት ታሪክ ነኝ ሊል ቢሞክርና ጥቅም ፈላጊና ዘረኛ ዋሾች ቢፈሉ። ኢህአፓና ታሪኩ ስንል የንብ ቀፎን የነካካን ሆኗል። እኛ ኢህአፓዎች ያልጻፍነውን ታሪክ ለመሆኑ ማን ሊጽፈው ይጠበቃል? ኢህአፓነት ማለት ከለታት አንድ ቀን የዛሬ 435 ዓመት በኢህአፓ ሰፊ አዳራሽ ላስ ብሎ ማለፍና መውጣት ከሆነ በረከትም አዲሱም ጉዲትም ተፈራም ህላዌም ሐሰንም አባተም ግርማና ስማቸውን ሳንጠራ የምናልፋቸውም ኢህአፓ ነበሩ። ጎርፍ ያመጣቸውና ያው ጎርፍ እንዳባይ አምባዛ አስክሮ የተፋቸው መወለድ ቋንቋ ነው ይላል የአገራችን ሰው። ነበርንም ከንቱ ነው መሆንና ጸንቶ መቀጠል ነው ዋናው። የእኛ ጸጋ ይህ ነው የምንኮራበትና የሚያኮራን። ደከም ሸብረክ ያለውንና ቃል ኪዳኑን ያረከሰውን እየሸኘንና የተወውን ችግር እየተቀበል ድርጅቱን ጠብቀን ታግለናልና ከማንም በተለይም ከርተው ዓመታትን ካሳለፉ ወይም ከወያኔ ጋር ካበሩ ዲስኩር ለመስማት ፍላጎት ባይኖረን የሚያስገርም ሊሆን አይገባውም። እኛ ስንታገል በዱር በገደሉ እነማን ነበሩ በመላ አገሩ ብንል አግባብ አለው። ሁኔታው ሲጠጥር ላልተው የተፈቱ የሚያወሩት ታሪክ የሚጽፉትስ ታሪክ ከየት የመጣ ይሆናል? ፎክሮ ከሚሸሽ ታሪክ ከሚያበላሽ ቃል ኪዳንን ክዶ ከሚሆን እርካሽ ነፍሱንም ከሚጥል ከሚሆን ተልከስካሽ ይሻለን ነበረ ባልነበረ ጭራሽ ብንልስ ይፈረድብናል? ያለን የነበረን ሁኔታ መካዱ ከንቱ ነውና ልንጽፍ ስንነሳ እና ሐቅን ቦታዋን ስናስይዛት ትናንትም ዛሬም መድረኩ አመቸ ብለው የዘበራረቁትን ከማሳፈር አልፎ እኒያ ውድና ብርቅዬ የኢትዮጵያ ልጆች ሞት ለፋሽስት ሞት ለዘረኛ ገንጣይ ብለው በሞት አይፈሪነት ለምንስ እንደ ተሰዉ የምንዘክር ይሆናል። ውድ አገራችን ያሏትንም ጠላቶች ማንነት ይዘትና የዓመታት ሻጥረንም ዝርዝሮ ማቅረብ የግድ ይሆንብናል። ይህን ግዳጅ በጋራ ለመወጣት ደግሞ ጥረታችን ተጀምሯል። በዚህ ግጥም ይህን ክፍል ልደምድም። ምን እንበላቸው? ምን እንበላቸው ለአዲሶቹ ሁሉ ታሪክን ሀገርን እንረከብ ላሉ? እንበል መንግስቱ ነው የሀገር መለያ ወይስ ያመለስ ነው የሚሆን አራያ? ኢትዮጵያዊ ሲባል ጀግና ነው አርበኛ ሐሰት ነው ሐቅ ነው ይነገረን ለኛ ብለው ቢጠይቁን ምን መልስ እንስጣቸው? ምን እንበላቸው? እንበል ወይ እዩ የወያኔን መንጋ ከርሳሙን ፈርጣጩን ወይስ እንበላቸው ጀግና ሞልቷል ገና ለሀገር ለወገን ቆርጦ የሚሰዋ? ምን ነው ሆዳም በዛ የኔኔ ባይ መንጋ ወኔ ህሊና አልባ ብለው ቢጠይቁ ምን መልስ እንስጣቸው? ምን እንበላቸው? እንበላቸው ወኔ በደርጉ ተገብቷል? ጀግናም አርበኛውም ካለቀ ጊዜ አልፏል? ወይስ እንበላቸው ዛሬም ጀግና ሞልቷል? ጠዋት ባይሆን እንኳ ማታ ላይ ያምሳል? አልያስ እንበላቸው ኢትዮጵያ ኢትዮጵያን አታሪክም አልዋሸ የከርሳሙ መንጋ መች ብዙሃን ሆነ? ወኔ መቼ ሞቶ መቼ ተቀበረ? የጀግኖቹ ትግል ከቶ መቼ ቆመ? ያገራችን ህዝብስ ሐራሬ መች ሸሸ? የከሃዲስ መንጋ መቼ ህዝብ ተባለ? ኢሕአፓ ሐቀኛና ሙሉ ታሪክ በድርጅቱ ይጻፋል። ውሸትና ስንቅ እያደር ይቀላል።
Thank you.